The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሰላም ጤና ይስጥልን እንደምናመሻችሁ አድማጮቻችን የእሁድ ሚያዝያ 25 2007 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። የመስተዋት ፕሮግራም አዘጋጅና አቅራቢዎች ቆንጂት ታዬና
ሄኖክ ሰማእግዜር ነን። በቅርቡ ሊቢያ ውስጥ በኢትዮጵያውያን ላይ የደረሰው የግፍ ግድያ፣
ወደ አውሮፓ ለማቋረጥ ሲሉ የሜዲትራኒያን ባህር ውስጥ ገብተው የቀሩት በመቶዎች የተቆጠሩ ስደተኞችና ፍልሰተኞች ጉዳይ፣
አሁንም በሊቢያ በየመን ከዛሬ ነገ የነሱ ጣል ሊደርሰን ይሆን በሚል ጭንቀት ላይ ያሉት ዜጎች ጉዳይ የምሽቱ መስታወት ሙሉ ትኩረት ይሆናል።
ወጣቱ ለመሆኑ ለምንድን ነው የሚሰደደው?
አብዛኛው በሰው ግፊት የሚሄዱ ይመስለኛል፣ በጓደኛ ሌሎችንም ደግሞ ኑሮ በማየት ደላሎችም ቢሆኑ ደግሞ
ይሄን ያህል ወጣት በዚህ ቦታ በዚህ ቀበሌ በዚህ ወረዳ በዚህ ክልል ተደራጅቷል። ይሄ አይደለም ችግሩ። በመሰረታዊ መልኩ ሊለውጥ የሚችል ስራ መሰረት አለበት።
ጥቂት ሰዎች ጥሩ የተደላደለ ኑሮ ሊኖሩ ይችላሉ። በብዛት ያለው ኢትዮጵያ ህዝብ ግን በችግር ላይ ነው ያለው። የፖለቲካ ጉዳይ ደግሞ ትልቅ ትሹ ነው። ሀገራቸው ውስጥ መብታቸው ስላልተጠበቅላቸው እና የተሻለ ነገር ይኖር ይሆናል ብሎ ነው ከሀገሩ የሚወጣው።
ከእናንተ ሰምተናል። የሰማኑም ወደ አየር የምናቀርበው ይሆናል። ቀደም ያሉት ከአዲስ አበባ ነዋሪዎች መካከል ካገኘናቸው አስተያየቶች የወሰድናቸው ናቸው። ሁለተኛዋ ደግሞ የኢትዮጵያ ሴቶች መብት ማዕከል ፕሬዚዳንት ናቸው።
አውሮፓ እንደምንም በሩን እንዴት በይበልጥ እንዝጋው፣ ያለው ግድግዳ በዙሪያው እንዴት በይበልጥ ወደ ላይ እናውጣው ነው እንጂ ለነዚህ ህዝቦች ችግራቸው እንዴት መፍትሄ እናገኝላቸው ወይ ደግሞ እንዴት እንርዳቸው በአጀንዳው የለም።
ሰሞኑን የአውሮፓ ህብረት ስደተኞችን አስመልክቶ ያሳለፈውን ውሳኔ እንዲተነትኑልን የጋበዝናቸው የአጃንሲያ አበሻ መስራች የአባ ሙሴ ዘርአይን ድምፅ ነው የሰማችሁት።
የአውሮፓ ህብረት ውሳኔን እንደዚሁም ደግሞ ይሄ ውሳኔ ኢትዮጵያውያን፣ ኤርትራውያን እንደዚሁም አፍሪካውያንና ሌሎች ፍልሰተኞችና ስደተኞችን እንደሚመለከት እናብራራላቸዋለን። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ዝግጅታችንን የሚመራልን ደሳለኝ መኮንን ነው። አሁን የዓለም ዜና እናቅርብ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በኔፓል እጅግ ከፍተኛ ውድመትና እልቂት ያስከተለው የመሬት ርዕደት ከደረሰ በርካታ ቀናት በኋላም አሁንም የ101 ዓመቱን አረጋዊ ጨምሮ ከፍርስራሹ ስር የተቀበሩ ሰዎች በሕይወት መውጣታቸውን ባለሥልጣናት አስታወቁ። ፖሊስ በዛሬው ዕለት አክሎ እንዳመለከተው የ101 ዓመቱን አረጋዊ ከተቆለለባቸው ፍርስራሽ ውስጥ በሕይወት ቆይተው የወጡት ከዋና ከተማይቱ ካትማንዱ ሰሜን ምዕራብ 80 ኪሎ ሜትሮች ርቆ ከሚገኝ በአደጋው ከፈራረሰ ስፍራ ነው። የአደጋ ጊዜ ሰራተኞች ቀድሞ በገለጡት መሰረት ከካትማንዱ ሰሜን ምስራቅ በምትገኘው የሲንዱ ፓችወክ ወረዳም በተመሳሳይ ፍርስራሹ ተቆፍሮ በሕይወት ሳሉ መውጣት የቻሉ ሌሎች ተጨማሪ ሶስት ሰዎች ተገኝተዋል። በሌላ በኩል የወጡት ራቅ ብለው እንዳመለከቱት የከፋ ውድመትና አልቂት ያስከተለው የመሬት መንቀጥቀጥ 8 ቀናት ካለፉት በኋላ በፍርስራሹ የተዋጡ ሰዎችን በሕይወት የማዳን ዕጣ በፍጥነት እየተመናመነ ባለበት በአደጋው ያለቁት ሰዎች ቁጥር አሁን ከሚገመተው 7000 ሊያሳቅብ ይችላል ተብሏል። ከ1000 በላይ የአውሮፓውያን አገር ጎብኚዎችን ጨምሮ ቁጥራቸው በሺዎች የሚገኝ ሰዎች አሁንም የደረሱበት ያለመታወቁ ተዘግበዋል። የዩናይትድ ስቴትሷ የቦልቲሞር ከተማ ጥሎባት የነበረው የሰዓት እላፊ ገደብ መነሳቱን የከተማይቱ ከንቲባ ስቴፋኒ ራውሊንግስ ብሌክ አስታወቁ። በቅርቡ በፖሊሶች እጅ ሳለ ሕይወቱ ያለፈውን የጥቁር አሜሪካዊ ወጣት ፍሬዲ ግሬን አሟሟት በመቃወም የተካሄዱትን የተቃውሞ እንቅስቃሴዎች ተከትሎ በተቀሰቀሰው ብጥብጥ በከተማይቱ በደረሰው የንብረት ውድመት ሳቢያ ተጥሎ የነበረው የሰዓት እላፊ ገደብ የተነሳው በብዙ ሺዎች የሚቆጠሩ የቀዋሚ ሰልፈኞች ለሁለተኛ ሳምንት ለሌላ የተቃውሞ ሰልፍ እየተዘጋጁ ባሉበት ነው። ከሲቪኤስ CBS ቴሌቪዥን Meet the Press ከተሰኘው የዕለት እሁድ ፕሮግራም ጋር ባካሄዱ ቃለ ምልልስ ከንቲባይቱ ሲናገሩ ከደረሰው ጉዳት ማገገም ይጀመር ዘንድ የከተማ ነዋሪዎች ሰላምና መረጋጋት እንዲሰፍን ይሻሉ ሲሉ ለታጋሽነታቸው አመስግነዋል። አላማይ ቀድሞውንም የሰዓት ላፊው ገደብ የግድ ከሆነበት ጊዜ በላይ አንዲትም ቀን እንዳያልፍ ነው ያሉት ሚስ ራውሊንግስ ዛሬ ከዚያ ቦታ ደርሰናል ብለዋል። ከዚያ ቀደም ብሎ ቀኑን በብዙ ሺህ የተቆጠሩ ሰዎች ስድስቱ ፖሊሶች ከእጃቸው ላይ ሳለ ህይወቱ ባለፈው ፍሬዲ ግሬሞት በህግ ይጠየቃሉ የሚለውን የአቃቤ ህግ ውሳኔ በማወደስ በትላንትና ሁለት ከተማይቱ አዳራሽ ፊት ለፊት ሰላማዊ ሰልፍ ማድረጋቸው ይታወቃል። ላለፉት ሁለት ቀናት 10 ስደተኞች የተሳፈሩባቸው ጀልባዎች ከሊቢያ የባህር ወደብ አብሎ በሜዲትራኒያን ባህር ላይ በመቅዘፍ ላይ ሳሉ በማዕበል ተመተው በሰጠሙበት ወቅት መሞታቸው ተገለጠ። በሌላ ዜና ወደ ደቡባዊ አውሮፓ ለማስገባት በያዙት ውጥን ህገወጥ አስተላላፊዎች ለአደጋ ያጋለጧቸውን ቁጥራቸው ከ4100 በላይ የሚደርሱ ሰዎችን በህይወት መታደጋቸውን የባህር ጠባቂዎችና የአደጋ ጊዜ ሰራተኞች አረጋገጡ። ቁጥራቸው የበዛው ከአደጋ የተረፉ ሰዎች የደቡብ ጣሊያኗን ደሴት ላምፔዱሳን ጨምሮ ሲሲሊና ካላብሪያን ወደ መሳሰሉ የተለያዩ የጣሊያን ወደቦች መጓጓዛቸው ተመልክቷል። የጣሊያን የባህር ጠባቂዎች ትላንት ቅዳሜ በህይወት ካተረፏቸው 3700 ሰዎች በተጨማሪ ሌሎች 16 ጀልባዎችን ተሳፍረው የነበሩ በመቶዎች የተቆጠሩ ሰዎችን በዛሬው ዕለት ብቻ በህይወት ማትረፋቸውም ተዘግቧል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እንደ አውሮፓውያን የዘመን አቆጣጠር ከ1993 አንስቶ የሰው ልጆች መሠረታዊ ፕሬስ ነጻነት መብት እንዲከበር የተደነገገው ዓመታዊ የዓለም የፕሬስ ነጻነት ቀን ዛሬ ታስቦ ውሏል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ዕለቱን ተንተርሰው በሰጡት አስተያየት የዲሞክራሲ ወሳኝ ነው ብለውታል። በመጨረሻም በሳውዲ የተመራው ጥምረት በሊቢያ በሁቲ አማጽያን ላይ ባደረገው የአየር ድብደባ በሕግ የተከለከለውን የክላስተር ቦምብ ተጠቅሟል ሲል የሰብአዊ መብት ተከራካሪ ድርጅት ሂውማን ራይትስ ዋች አስታወቀ። አድማጮች የሰዓቱ የዓለም ዜና ይኸው ነበር።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ19 በ22 እና በ25 ሜትር ባንዶች እስከ ምሽቱ 4 ሰዓት ድረስ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው የእሁድ ምሽት የመስታወት ፕሮግራማችን ይቀጥላል።
በድጋሚ እንደምን አምሽታችኋል የመስተዋት አድማጮች። የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
ሄኖክ ሰማእግዜር ነን። በመግቢያው ላይ እንዳልነው ዛሬም እንዳለፈው ሳምንት ሁሉ ትኩረቱ ስደት ላይ ይሆናል።
መጀመሪያ ነገር ወጣቱ ለምንድን ነው ለከባድ አደጋ መጋለጥ እንዳለ እየሰማ አገር ጥሎ የሚሰደደው? የሥራ ዕድል መጥፋት፣ ሄደው ለጉብኝት የሚመለሱ ሰርተው አልፎላቸው ሲያይ እየጓጓ ወዘተ። አስተያየት ከአዲስ አበባ ነዋሪዎች።
የለም መብቱ በሀገሩ ከተከበረለት ሰው ባህር ለመግባት ለመታረድ አገሩን ጥሎ አይወጣም፣ መብቱን አክብሩለት ይቀመጣል የሚል አስተያየት ደግሞ የኢትዮጵያ ሴቶች መብት ማዕከል የተሰጠ ነው።
አውሮፓውያኑ ስደተኛን የሚታደግ እርምጃ ልንወስድ ነው ይበሉ እንጂ አብዛኞቹ ይብሱን ግንባቸውን ለማጠር ነው የተነሱት። ኑሯቸው ለስደተኞችም መጠበቅ መጮህ የሆነው አባ ሙሴ ዘርአይ። እነዚህን ይዘን አብረናችሁ እናመሻለን። አብራችሁን ቆዩ። I'm a child of God. ራሱን እስላማዊ መንግስት እያለ የሚጠራው ቡድን አይስል የሚሉት በሊቢያ ከሚኖሩ ኢትዮጵያውያን መካከል 30 ወጣቶች ላይ የፈጸመው አረመኔያዊ ግድያ እንዲሁም በደቡብ አፍሪቃና በሌሎችም አካባቢዎች ባሉ ዜጎች ላይ የደረሱት ግድያና ጭካኔ የተመላባቸው አያያዞች በአገር ውስጥም በውጭም የፈጠሩት ሀዘንና ቁጭት ጥልቅም ከባድም ነው።
ለዚህ ለግድያና ለመከራ ኑሮ የተጋለጡት ኢትዮጵያውያን ለምን ከሀገር ወጡ? ኢትዮጵያ ውስጥ ወጣቱን ወደ ውጭ የሚገፉት ምክንያቶችስ ምንድናቸው? መለስካቸው አማሃ ከአዲስ አበባ መንገዶች ያጋጠሙትንና ፈቃደኛ የሆኑትን አነጋግሮ የላከውን እንስማ።
አንዳንድ በእድሜ ከወጣትነቱ ድንበር የዘለሉትን ልደባልቅ እንጂ በአብዛኛው ያናገርኳቸው ወጣቶችን ነበረ። የችግሩ ዋና ሰለባዎች እነሱ ናቸውና ተገቢ ሳይሆንም አይቀርም። ደግሞም በይበልጥ ትኩረት የሰጠኋቸው የዚህን ችግር መንስኤዎች በተሻለ ሁኔታ አፍታተው ሊገልጹ ይችላሉ ተብሎ ለሚገመቱት የከፍተኛ ትምህርት ተማሪዎች ነበረ። በአንጻራዊ መልኩ ነፃ ሆኖ ለመናገር እንዲችሉ የሁሉንም ስም አልጠየቅኩም። አንዷን ወጣት በአሁኑ ጊዜ በስደት ከሀገር ከሚወጡት መካከል አብዛኛዎቹ ወጣቶች ናቸው። ለምን ይመስልሻል አልኳት።
የስራ ጥረት አለ አንደኛ። ሁለተኛ ነገር ደግሞ ስራ ቢያገኙ የሚያገኙት ደሞዝ ኑሯቸውን ማሸነፍ አይችሉም። በዛ ደሞዝ አነስተኛ ነው። የሚሰሩትን ያክል ያገኙ በጣም ብዙ ይለፋሉ፣ ግን የሚያገኙት ብር በጣም አነስተኛ ነው። አንድ ሰው እንኳን ማስተዳደር የማይችል ያክል ደሞዝ ስለሆነ የተሻለ ያው ምንም ቢሆን ዝቅ አድርገው ራሳቸውን ሰርተው ወደ ውጭ ሄደው የተሻለ ብር ማግኘት እና ቤተሰብ መርዳት የተሻለ ነው ብለው ስለሚያስቡ ነው።
አሁን እንደምንሰማው ከሆነ በብዛት ህይወትን ሊያሳጣ የሚችል እርምጃ እንደሆነ እየታየ ነው። ይሄ ሁሉ እያለ ምን አይነት ግፊት ቢኖር ነው ታዲያ ይሄ ህይወትን እስከማጣት ድረስ ያለ አደጋ ለመቀበል ዝግጁ የሚያደርግ ምንድን ነው?
አብዛኛው በሰው ግፊት የሚሄዱ ይመስለኛል። በጓደኛ እና የሌሎችንም ደግሞ ኑሮ በማየት ቤተሰብ ደግሞ እነንትና ቤት ልጆች እንደዚህ ተለወጡ ልጆቻቸው ልከውላቸው ምናምን የሚል ነገር አና በግፊት ደላሎችም ቢሆኑ ደግሞ አንዳንዴ እነሱም ግፊት ያደርጋሉ። በግፊት የሚሄዱ ይመስለኛል።
ቀጥዬ ያገኘኋትን ወጣትና ለጥያቄዎች መልስ ለመስጠት ፈቃደኛ የሆነችውን ልጅ ሰዎች በተለይ ወጣቶች ወደ ስደት የሚወጡበት ምክንያትና ግፊቱ ምን ይመስልሻል አልኳት።
አገራችን ላይ ያለው የኢኮኖሚ ሁኔታና የስራ አጥነት ችግር እና የተሰራም ደግሞ የሚገባው ገቢ ማለት የሚያገኙት የብር መጠን ራሱ ያን ያክል አርኪ አይደለም። ስለዚህ ሰዎች አማራጫቸው ምንድን ነው? በቃ ለመሰደድ ነው የሚመርጡት። እና ደግሞ እዛ ሄዶ ደግሞ ሰርተው የሚያገኙት ኢንካም ደግሞ ከዚህ በልጦ ያገኙታል። ስለዚህ ሰው ተሰዶ የሚሄደው ውጭ ያለውን ሁኔታ ስለሚሰማና የብሩን ሁኔታ ስለሚሰማ ነው።
አሁን ለምሳሌ ውጭ ሄደው ያልተመቻቸው እንዳሉ አደጋ እንዳለ እየሰማን ነው። በአሁኑ ጊዜ በተለያየ ምክንያት ለስደት የሚነሱ ወጣቶች የፈለጉበት ሳይደርሱ አደጋ እንደሚደርስባቸው እናያለን። ይሄ አደጋ ማያስፈራቸውም ብዙዎች እንደማያውቁ ሆነ። አሁን የዚህ ምክንያቱ ያው ነው። ከዚህ የበለጠ ምክንያት አያስፈልግም። ለመውጣት?
አንድ እኔ ኢንካሬጅ ማላረገው ነገር ቢኖር መሰደድን ኢንካሬጅ አላረግም። ስፔሻሊ ደግሞ ህገወጥ የሆነ መሰደድን በፍጹም ኢንካሬጅ አላረግም። በተቻለ መጠን በህጋዊ መንገድ ብንሄድ ጥሩ ነው። ካልሆነም ግን እዚህ ሀገር ተምረን መለወጥ ምንችልበትና መቀየር ምንችልበትን መንገድ ብንፈጥር ነው ብዬ ማስበው።
እንዴት ነው የሚፈጠረው?
ያ በዚህ ጊዜ ያለው ነገር ምንድነው? የስራ ፈጠራ ነው የሚባለው። አንድ ደግሞ አማራጮችን መፈለግ ነው። ሁሌም በተማርንበት ብቻ እንደዚህ ገግመን አንድ ቦታ ብቻ እያየን እንትን ማለት የለብንም። ሌሎች አማራጮቻችንን መፈለግ አለብን። በየት በኩል ብንሰራ በየት በኩል እናድጋለን የሚለውንም ነገር ማየት አለብን። ስራ ደግሞ መናቅም የለብን።
በጣም አመሰግናለሁ። ከወጣቱ የእድሜ ክልል አለፍ ያሉ ናቸው ካልኳቸው መካከል አንዱ ለተመሳሳይ ጥያቄ የሰጡኝ መልስ ደግሞ የሚከተለው ነበረ።
እንግዲህ ሰው ወደ ውጭ የሚሄደው የተለያዩ አማራጮችን ፍለጋ ነው። ማለት የተሻለ ኑሮ መፈለግ ነው። የተሻለ ኑሮ ሌላ ቦታ እናገኛለን ብለው አስበው ነው ሌላ ቦታ የሚሄዱት። አሁን በእኛ ሀገር ሁኔታ ያው አብዛኛው ወጣት ነው። አብዛኛው ህዝብ ወጣት ነው። ይሄን ህዝብ ደግሞ ፕሮፐርሊ ወደ ስራ እንዲገባ ማኔጅ ካላደረከው ሁሌም ስራ ፈላጊ ነው። ሁሌም የሚያስበው ስራ የት ጋር ነው የማገኘው ነው። ምንም አይነት ነገር ከፊቱ ብታስቀምጥለት ስራ የት ጋር ነው የማገኘው ብሎ ነው ወደ ውጪ ነው በቃ ሁሌም። ስለዚህ ትልቁ ነገር ወደ ውጪ የማየቱ ነገር በኢኮኖሚ ራስን ለመደጎም ነው በዋናነት። በኢኮኖሚ ራስን ለማብቃት ራሳቸውን ለመርዳት በእኛ ሀገር ደግሞ ያው እንደምታውቀው ቤተሰብን መርዳት አለ። ቤተሰብን ለመርዳት እንደዚህ የመሳሰሉ ነገሮችን ለማድረግ በአጠቃላይ ግን ኢኮኖሚው ነው።
ይሄ ፍላጎት እንዳለ ከድሮ ተጀምሮ የታወቀ ቢሆንም በአሁኑ ጊዜ ግን አደጋው እየከፋ እየታየ ነው። ይሄ ይሁን እንጂ ግን አሁንም ሰው እንኳን ያልሄደ ሄዶና መከራውን የቀመሰውም ተመልሶ ይሄዳል። ይህን ያህል እድል እዚህ የጠበበ ነው ማለት ነው ነው ሌላ ምክንያት ይኖራል?
አይ የስራ እድሉ ያን ያህል የጠበበ ነው ማለት አትችልም። መች ተሰራና ነው? እዚህ ሀገር ላይ እንኳን ተሰራ ምን ስራ ተሰራ? ትልቁ ነገር ምንድን ነው? ያሉትን የስራ ዘርፎች በደንብ አድርጎ ለይቶ ለሰዎች ምቹ በሆነ ሁኔታ ማቅረብ አንዱ እሱ ነው። ሁለተኛ ስራ ብቻ አይደለም። ለምሳሌ ሰዎችን የሆነ በሚፈልጉት የስራ ዘርፍ ካደራጃቸው በኋላ ሰርቪስ ላይ ሊሆን ይችላል፣ ምርት ማምረት ላይ ሊሆን ይችላል። እዛ ላይ ከገቡ በኋላ ያመረቱትን ምርት ወይም ደግሞ የሚሰጡትን አገልግሎት በአግባቡ የሚጠቀምላቸውን ነገር ካላመቻቸህላቸው ብዙም ቫሊ የለው። እዚህ ሀገር ላይ አሁን ያለው ችግር የስራ ዘርፉ አለ፣ ይሄ ማገናኘት ችግር አለ። ዲማንዱም ሰፊ ሆኖ ግን የሚሄደው አንድ ቦታ ላይ ነው። በአብዛኛው የኛ ሀገር ገበያ አይተው ከሆነ አንድ ቦታ ነው ሰው የሚሄደው፣ ወደ አንድ ሳይድ ነው የሚሄደው። ያን ላይ አይቶ የሚያስፈልገውን ነገር በአግባቡ ነው። አሁን ለስም ብቻ አይደለም መደራጀት ካለባቸው ለስም ብቻ መደራጀት የለባቸውም። ይሄን ያህል ወጣት በዚህ ቦታ በዚህ ቀበሌ በዚህ ወረዳ በዚህ ክልል ተደራጅቷል፣ ይሄ አይደለም ችግሩ። በመሰረታዊ መልኩ ሊለውጥ የሚችል ስራ መሰረት አለበት። ለምሳሌ መንግስትን ብንወስድ የመንግስት ተቋማት አሉ፣ መንግስት በደንብ የሚያውቀው እነዛን ተቋማት ከለየ በኋላ ሆስፒታሎችን ብንወስድ ሆስፒታል የአገልግሎት መስጫ ቦታ ነው። ከዛ አንጻር ሆስፒታሎች ውስጥ የሚፈለጉ ከውጭ በግዢ የሚወሰዱ በቀላሉ ከየትኛውም ገበያ ላይ የሚገዙ ተራ ነገሮች አሉ። ለምሳሌ የታማሚዎች ምግብ፣ ለምግብ የሚውሉ ግብአቶች አሉ። በዛ ኤሪያ ላይ እጅግ በጣም ብዙ ሰው ማደራጀት ይቻላል። አንድ ሌሎች ነገሮች አሉ። እነዚህ ከመንግስትም ከእንደዚህ አይነት ገበያዎች ጋር ማገናኘት ትልቁ ነገር ምንድን ነው? ማደራጀት ብቻ ሳይሆን ገበያ ፈጥረ ወደ ስራ እንዲገቡ ገንዘብ የሚያገኙበትን ሚንስ በደንብ አድርገ መስራት አለበት። ይሄ ካልሆነ ምንም ብታቆምለት ይሄዳል። እሳት ከፊቱ ቢኖር ተሻግሮ ይሄዳል። እሳት በቃ ልሙት እዚህ አልተመቸኝም ገንዘብ እያገኘሁ አይደለሁም ነው የሚለው። እሱን ነው መለወጥ ያለብን እንጂ እዚህ ሀገር ላይ ችግር የሚለው ችግር አለው የሚለው ምንም እንደኔ ብዙም ችግር ያለ አይመስለኝም። ችግሩ ግን ገበያና ገበያተኛው አለመገናኘት።
ሌላዋ የጠየቅኳት ወጣትም የስደቱ መንስኤ የስራ እጦት ነው ትላለች። ታዲያ አሁን ከምንሰማውና ከምናየው አኳያ ስራ ማጣት ከሞትም ይከብዳል ብለሽ ታምኛለሽ አልኳት።
ከዛ መሀል ያለፈላቸው አሉ ብሎ ነው የሚያስቡት። ያንን ነገር እንደዛ በህገ ወጥ መንገድ ሄደው ቢያንስ ከመቶ አንድ የሚሆኑት አልፎላቸዋል ብሎ ያስባሉ። ስለዚህ እነሱ መጥፎ ጎኑን ሳይሆን በቃ በዛ በኩል ሄደው ጥሩ ጎኑን ነው የሚያስቡት። በቃ እንደርሳለን ምናምን የሚለውን ነው። ሌሎች ባለፉበት መንገድ የደረሱ አሉ። አጋጣሚ የእድል ጉዳይ ሆኖ ፈጣሪ ምረድቷቸው የደረሱ አሉ። በቃ እኛም እግዚአብሔር አብሮን አለ እንደርሳለን ብለው ስለሚያስቡ በቃ ያኛው ነው እንትናቸው።
ለዚህ መፍትሄው ምንድን ነው ይመስልሻል?
ማለት እዚህ ሀገር ያለውን ሲቹዌሽን አንድ ማስተካከል ነው። ስራ መፍጠር አንድ ነው። በተመረቅንበት ብቻ እንትን ማለት የለብንም። በውጭ ሀገር ስታንዳርድ እንኳን ካየ ነው ሁሉም ተመርቆ በተመረቀበት አያገኝም። መንገድ ጠራጊ እንኳን ይሆናል እና የተሻሉ ስራ ፈመፍጠር ምናምን የሌለውን ነገር አይቶ ስራ መፍጠር ነው መፍትሄ ብዬ የማስበው።
የስራ ድል በወጣቶች በኩልስ ስራ በመፍጠር ረገድ ያለው ልፋትና ጥረት ወይንም ሙከራ በሆነ ጊዜ በቂ ነው ብለሽ ታስቢያለሽ?
አይ እሱ በቂ ነው ብዬ አላስብም። መፍጠሩ ሳይሆን የሚታያቸው ማለት ቤተሰብም አንድም ችግር አለ ቤተሰብ ጋር ገንዘብ የሚሰጥ ለመፍጠር ምናምን ሳይሆን አንተ ተቀጥረስ ታመጣለት ነው ደስ የሚለው። በቃ እሱ ነው እንትኑ ማለት ነው። ምክንያታቸው እሱ ነው። ቤተሰብ ከአንተ ነው የሚጠበቀው። እኛ ጋር ያው አድጎ መጦር ተምሮ መጦር የሚባል ነገር አለ በእኛ ሀገር ባለ እንደ ውጮቹ አይደለም። ያ ነገር ስለሚይዛቸው ልጆቹ ነው ተሰዶ እንትን ማለት ነው የሚያስቡት።
ሌላው ላናግራቸው የፈቀዱት ሰው እንደሚሉት ለብዙ ወጣቶች የስደት መንስኤ በቂና ትክክለኛ መረጃ ማጣት ነው።
ለእኔ ትልቁ ነገር በቂ ኢንፎርሜሽን አለማግኘት ይመስለኛል። የውጭው ዓለም ሊሰጠን የሚችለው ነገር ምንድን ነው የሚለውን ነገር በበቂ ሁኔታ አናጤ ነው። ወይም ደግሞ በተለያየ አጋጣሚ ከውጭ ሀገር የሚመጡ ሰዎች ትክክለኛውን ኢንፎርሜሽን አይነግሩንም። ያላቸውን የተወሰነ ነገር ይዘው እዚህ መንተው መንዝረው አጊጠው ምናምን ሲታዩ እሱ እንደዚህ አይነት ደረጃ ላይ ከደረሰ እኔ ስለምን አልሞክረውም የሚል አይነት ግንዛቤ ያለ ይመስለኛል። ከኢትዮጵያም ይሁን ከሌላውም ዓለም እንቅስቃሴ ከማድረጉ በፊት ስለሚሄድበት ቦታ ሊያጋጥመው ስለሚችለው ነገር በጥንቃቄ ማየት እና መገንዘብ የሚያስፈልግ ይመስለኛል። ይሄ ነው ትልቁ ነገር። የኢትዮጵያ ምሁራን ሌሎቹም ተሰባስበው በቂ ጥናትና ምርምር ከተደረገ በገቨርንመንትም አካባቢ እንደ ፖሊሲ ሊያስቀምጡት የሚገባ ጉዳይ ሊኖር ይችላል። አንድ ሰው እዚህ ሀገር መኖር የማይችልበት የፖለቲካ ሲቹዌሽን ወይም ደግሞ በቃ በህይወትና በሞት መካከል ሲሆን ብቻ ነው። አለበለዚያ ግን የኢኮኖሚ አኳያ ሊመጡ የሚችሉትን ችግሮች በተቻለ መጠን እዚሁ መቋቋም የሚገባም ይመስለኛል እንደኔ። ነገር ግን ወጣቶችን ኢንተርቪው ማድረግ ያስፈልጋል። በየአካባቢው በቂ ሪሰርች ማድረግ ያስፈልጋል። የነዛ ሪሰርች ውጤት ምን ሊመስል እንደሚችል ይሄ አመላካች ጠቋሚ ሊሆን ይችላል ብዬ ገምታለሁ።
በጣም አመሰግናለሁ ጌታ።
ከአዲስ አበባ ነዋሪዎች ያገኘውን ነበር መለስካቸው አምሃ ያካፈለን። ቀጥሎ የምናቀርባቸው ደግሞ ዶክተር ማይገነት ሽፈራው ይባላሉ። በዚህ በዋሽንግተን የኢትዮጵያ ሴቶች መብት ማዕከል የተባለና ከጥቂት ዓመታት በፊት የተቋቋመ ድርጅት ፕሬዚደንት ናቸው።
ድርጅታቸው ከሚያተኩሩባቸው ዋና ዋና ጉዳዮች አንዱ በሀገሩ በስደት ላይ የሚገኘው ሕዝባችን የሚደርስበት መከራና እንግልት፣ ሰው በሀገሩ ላይ መብቱ ተጠብቆ በእኩልነት ከኖረ ለምኔ ብሎ ይሰደዳል? ለተሰደደውም መንግስት ለዜጎቹ ይድረስ ሲሉ ያሳስባሉ።
የኢትዮጵያ መንግስት በበኩሉ በጦርነት በሚታመሱ ሀገሮች በሊቢያና በየመን እንዲሁም ደቡብ አፍሪቃ ውስጥ በመጤ ጠሎች ጥቃት ተጋልጠው የሚገኙና ፍላጎት ያላቸውን ዜጎች ወደ ሀገር ለመመለስ እየተንቀሳቀሰ መሆኑን ሲያስገነዝብ ቆይቷል። እስካሁንም የተወሰኑ የተመለሱ መኖራቸውን ለመመለስ የተመዘገቡ እንዳሉም አስታውቋል።
ግሬንም ከመጀመሪያ በፊት በሊቢያ ውስጥ በተደረገው ሁኔታ ወንድሞቻችን በተገደሉት ስለነሱ ያለንን ሀዘን ለመግለጽ በእኔና በድርጅቱ ስም ፈልጋለሁ። ለቤተሰቦቻቸውም ደግሞ እግዚአብሔር ጽናቱን ይስጣቸው። በጣም መሪር ሀዘን መሆኑም ይገባናል። ኢትዮጵያ ውስጥ የኢኮኖሚ ችግር አለ። አገሪቷ በጣም በከፍተኛ ደረጃ እየለማች ነው እየተባለ፣ ነገር ግን ይሄ ልማቱ ለሰፊው ሕዝብ ደርሷል የሚለው ጥያቄ ነው ትልቁ። እኛ እንደምናውቀው ኢትዮጵያ ውስጥ በጣም 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 ኃይለኛ ችግር እንዳለ ነው፣ የኑሮ ችግር ማለት እና ይሄ የኑሮ ችግር ደግሞ ለሰፊው ሕዝብ በጣም ከባድ ሆኖበታል። እርግጥ ጥቂት ሰዎች ጥሩ የተደላደለ ኑሮ ሊኖሩ ይችላሉ፣ ግን በብዛት ያለው ኢትዮጵያ ሕዝብ ግን በችግር ላይ ነው ያለው። በዚህ የተነሳ ሰዎች ራሳቸውንም ለመጥቀም ቤተሰቦቻቸውንም ለመርዳት ስደትን መርጠዋል። ስደት ደግሞ በጣም በጣም አስቸጋሪ ነገር ነው እና ከተሰደዱም በኋላ ደግሞ የሚደርስባቸውን ከዚህ በፊትም አስረድተናል። በስቃይ እንዳሉ በአረብ ሀገር በሌላም ሀገር ያሉ ኢትዮጵያውያኖች ደልቷቸው አይደለም የሚኖሩት፣ ሁለት ሶስት ስራ እየሰሩ ለራሳቸውና ለቤተሰቦቻቸው ገንዘብን ለመላክ እና ይሄ ሁሉ የመጣው እንግዲህ አገራቸው ውስጥ ለመኖር ስላልቻሉ። ከኢኮኖሚም በላይ ደግሞ ሪሊ ፖለቲካ ጉዳይ ደግሞ ትልቅ እሹ ነው። ምክንያቱም ብዙ ሰዎች ደግሞ የሚሰደዱት አገራቸው ውስጥ መብታቸው ስላልተጠበቀላቸው፣ ለመናገር፣ ለመጻፍ፣ ለመሰብሰብ እድል ስለሌላቸው። ይሄ ደግሞ ኮንስቲቱሽን ላይ ያለ ህግ ነው። ህገ መንግስቱ ራሱ መንግስት ስላላከበረው ለመብታቸው የተነሱ ሰዎች እስር ቤት እየማቀቁ ናቸው። ለራሳቸው መብት ሳይሆን ለሀገራቸው የተነሱ ሰዎች የፖለቲካ ፓርቲ ሊደሮች እስር ቤት ናቸው። ጋዜጠኞች እስር ቤት ናቸው። ኢትዮጵያ ውስጥ ስለ መብት መከራከር ኦልሞስት ተከልክሏል ማለት ይቻላል። አዲስ የወጣው በ2009 የወጣው የሲቪል ሶሳይቲ ህግ ብዙ ነገሮችን አቅቧል እና በጣም ጥሩ ሊሰሩ የሚችሉ የነበሩ የሰብአዊ መብት ድርጅቶች እንኳን ደክመዋል። እና ይሄ ሁሉ ምንድነው? መብትን ተከለከለ ህዝብ ነው እና የተሻለ ነገር ይኖር ይሆናል ብሎ ነው ከሀገሩ የሚወጣው። እና በኢኮኖሚ በፖለቲካ እነኚህ ናቸው እንግዲህ እንትኖቹ ዋና ዋና ነገሮች ተሰደዱበት። እና እነኚህ ነገሮች ካልተሻሻሉ የኢትዮጵያ ህዝብ እንደገና ተመልሶ ወደ ሀገሩ ይመለሳል ወይም ደግሞ ስደት ይቆማል ብዬ እኔ አላስብም።
የኢትዮጵያ መንግስት በበኩሉ በጦርነት በሚታመሱ ሀገሮች በሊቢያና በየመን እንዲሁም ደቡብ አፍሪካ ውስጥ በመጤ ጠሎች ጥቃት ተጋልጠው የሚገኙና ፍላጎት ያላቸውን ዜጎች ወደ ሀገር ለመመለስ እየተንቀሳቀሰ መሆኑን ሲያስገነዝብ ቆይቷል። እስካሁንም የተወሰኑ የተመለሱ መኖራቸውን ለመመለስ የተመዘገቡ እንዳሉም አስታውቋል።
መንግስት እንግዲህ ይሄ ነገር እኮ አሁን አንዳንድ ጊዜ ይገርመኛል የነው በጣም ትልቅ ነገር ካልመጣ እንደነግጡ። ይሄ የአረብ ሀገር ያሉ ኢትዮጵያውያኖች ወንዶችም ሴቶችም ስቃይ እኮ የቆየ ነው። የኛ ድርጅት እንኳን ከተመሰረተ ጀምሮ በቅድሚያ የሰጠነው ለስራችን ተቀዳሚ አድርገን የወሰድነው የዚህኑ ጉዳይ ነው እና ብዙ ሰዎች በስቃይ ላይ ነበር የሚኖሩት። ራሳቸውን የሚገሉ አሉ፣ በሽተኞች ሆነው የወጡ አሉ፣ በየሀገሩ በስቃይ ስለደረሰባቸው። መንግስት ለነኚህ ሰዎች ወጭ ሀገር ላሉ ዜጋዎች ጋር ያደርጋላቸው ነገር የለም እና እንደውም ለኛ ሪፖርት እንደሚደርሰን ኤምባሲው በምንም አይነት መንገድ አይረዳቸውም፣ እንደ ጠላት ነው የሚተያዩት። እንደውም እና እነኚህ ይሄ የቆየ ነገር ነው። በሁለተኛ ደረጃ ደግሞ አሁን ተመልሳችሁ ኑ ቢባል ምን አይነት ስራ ነው የተዘጋጀላቸው? ሴም ቲንግ ከሳውዲ አረቢያ እኮ የተመለሱ ኢትዮጵያውያኖች እንደገና በሌላ መንገድ ወጥተዋል ከሀገራቸው። ሳውዲ አረቢያ ባሯቸው ሲመለሱ በሌላ መንገድ ወጥተዋል። እሱ ራሱ የሳውዲ አረቢያ የተመለሱ ጊዜ የነበረው ጭቅጭቅ ከመንግስት ጋራ ይሄ ነበር። ህዝባችሁን ሲሰቃዩ እንዴት አድርገው ኤምባሲ ሊረዳ እንዳልቻለ እና ብዙ ነገሮች አሉ። ኤምባሲው አልተስተካከለም ለዜጎቹ እና አሁን ተመልሰው ሲመጡ ደግሞ ምን አይነት ስራ ነው ያለው? እሱ ነው የስደተኞቹ ጥያቄ። እኛም ጋር የሚደርሰን እሱ ነው ድምጻቸው የሚሰማው። ስለዚህ እርግጥ በስቃይ ላይ ያሉት ሰዎች በተለይ በሊቢያ በየመን ጦርነት ውስጥ ያሉ ሰዎች በግድ መውጣት አለባቸው፣ ግን የእነሱ ፈቃድ ነው የት እንደሚሄዱ እና እዚህ ላይ ጀጅመንት አቋም እኛ ልንወስድ አንችልም። ይግቡ አይግቡ ብለን እኛ አቋማችን የሰብአዊ መብት መጠበቅ አለበት፣ እነኝህ ኢትዮጵያውያኖች መብት በያለበት መጠበቅ አለበት የሚለው ነው። እኔ እኮ ተሰድጄ የወጣሁት እናትና አባቴ ልረዳ፣ እህቶች ወንድሞች ልረዳ፣ እንደዚህ ስቃይ ደርሶብኝ ነው የሚሉት። አንዳንዶቹ ደግሞ ራሳቸው ቤተሰቦቻቸው በልጅነታቸው ናቸው የላኳቸው ገንዘብ እንዲያመጡ እና እነኝህን ሰዎች ተመልሳችሁ ግቡ ለማለት እኛ አንችልም፣ ግን ባሉበት አገር ህጉ እንዲስተካከልላቸው። የሌላ ሀገር ሰዎች እኮ ይሄን ያደርጋሉ። የባንግላዴሽ የፊሊፒኖ ሰዎች መንግስታቸው ነው የሚከራከርላቸው። አሁን አለም የተለወጠችበት ሀገር ነው። ሁሉ ሰው በየሀገሩ እየሄደ ነው የሚሰራው። ለምን ወጡ አንልም እኮ እኛ ራሳችን ወጥተናል። ግን ያለንበት ሀገር የእኛን መብት የሚያስጠብቅ ሀገር ነው። መብት የማይጠበቅበት ሀገር ግን ኤምባሲያችን ማስጠበቅ አለበት የእኛን መብት። ይሄ ነው አሁን በሌባነን በሳውዲ አረቢያ የታየውም እሱ ነው። የሊቢያ ጉዳይ ደግሞ ሪሊ አሁን አዲስ የመጣ ነገርም አይደለም።
ሊቢያም የመንም በጣም አደገኛ ሁኔታ ነው።
ሊቢያ የሰው ቸኩላሊታቸው እየተቆረጠ እየተሸጠ፣ ይሄን ሁሉ የተሰማ ነገር እኮ ነው፣ የቆየ ነገር ነው። የመን ሳውዲ አረቢያ ያስወጣች ጊዜ ጀምሮ ሳውዲ አረቢያና የመን ቦርደር ላይ ብዙ ኢትዮጵያውያኖች በረሃ ውስጥ ቁጭ ብለዋል እየጮሁ ናቸው። እና ይሄ ሁሉ አዲስ ነገር አይደለም። እርግጥ አሁን ደግሞ ጦርነቱ ስለመጣ በጦርነቱ ምክንያት ደግሞ ሌላው ሀገር ህዝቡን ሳያስወጣ እነሱ እዛ እየተጽቅድት ብላሉ እንዳሉ ነው ያሉት። እና ይሄ ሁሉ አለ። እኛ አንድ ትንሽ ድርጅት ለማድረግ የምንችለው ይሄንን ብሶታቸውን ለዓለም በዓለም ደረጃ ማሰማት ነው አንድ ትልቁ ነገር። እና ያ ደግሞ ምናልባት ምላሽ ያገኝ ይሆናል በማለት ነው። እና ኢትዮጵያ መንግስትንም ደግሞ እንጠይቃለን፣ እንደ መንግስትነቱ ለህዝቡ ኃላፊነት እንዳለበት እንጠይቃለን።
ኢትዮጵያውያን በሙሉ ለስቃይ ላይ ላሉት ስደተኞችና ፍልሰተኞች ድጋፍ እንዲያደርጉም ጥሪ ያደርጋችኋል። ሌሎች ዓለም አቀፍ ድርጅቶችንም እንደዚሁ እንማጸናለን ይላል መግለጫችሁ። ያንን በምን መልኩ ያካሄዳችሁ ነው? በተለይ የስደተኞቹን ሁኔታ ከሚመለከቱ ድርጅቶች ጋር የምትገናኙበትና የምትማጸኑበት ሁኔታ አለ? በዛ ዙሪያ እየሰራችሁ ነው?
አዎ እየሰራን ነው። ይሄንንም እያመቻቸን ከሌሎችም የሰብአዊ መብት ድርጅቶች ጋር አብረን እንዴት አድርገን ጠንከራ ያለ ተማጽኖ እንደምናደርግ እየተዘጋጀን ነው። ኢትዮጵያውያኖችን በዓለም ላይ እንደምታዩ በእውነት ኢትዮጵያ ሕዝብ አገሩን የሚወድ ሕዝቡን የሚወድ ደግ ሕዝብ ነው እና እንባ በእንባ እየተራጨ ነው ያለው፣ ገንዘቡንም ያወጣል። ግን እኛን አስተባብሮ ሁሉን ነገር አድርጎ ወደፊት የሚያኖር አገር እንዲኖረን ነው የምንፈልገው እና በዛ ላይም ደግሞ መሰራት አለበት እንጂ ዝም ብሎ ገንዘብ ሰብስቦ ብቻ አንድ ነገር በመጣ ቁጥር መላክ አይደለም እና ለመብታችን መታገል አለብን። ይሄ ምንም ጥርጥር የሌለው ነገር ነው። እና አንዳንድ ጊዜ የኢትዮጵያ ሴቶች መብት ኃላፊ ወይም ፕሬዚዳንት ሆነሽ እንዴት መብቱ ከፖለቲካ አይደለም ይላሉ። ይሄ የፖለቲካ ጥያቄ አይደለም፣ የመብት ጥያቄ ነው። እኛ የቆምነው የኢትዮጵያ ሴቶችን መብት ለማስከበር ነው በዓለም ላይ። የፖለቲካ ጥያቄ፣ የኢኮኖሚ ጥያቄ የመብት ጥያቄዎች ናቸው። ስለዚህ ይሄንን አንድ በአንደኛ ደረጃ መሰራት አለበት መንግስትን መጠየቅ አለብን መብታችንን። እና አገር ውስጥ ደግሞ ህዝቡ ራሱ መደራጀት እንዳለበት ለመብቱ ጥያቄ ነው። እኔ የፖለቲካ አላልኩም። የፖለቲካ ድርጅቶች ስራቸውን ይሰራሉ። በመብት ዙሪያ ግን መከራከራችን በጣም አስፈላጊ ነው። ለተባበሩት መንግስታት፣ ለዩኤንኤችሲአር፣ ሌሎችም ድርጅቶች እንደዚሁ እየሰራን ነው። ከኢትዮጵያውያን ከሌሎችም ድርጅቶች ጋር አብረን እንሰራለን። ይህንን በመብት ጉዳይ መብት ዙሪያ ለሚሰሩ ድርጅቶች ጋር አብረን እንሰራለን። ቅድም እንደተናገርኩት ያው የኢኮኖሚ ሁኔታ መሻሻል አለበት፣ የፖለቲካ ሁኔታ መሻሻል አለበት። የመብት ጉዳይ ጥያቄ እሱ በጣም ሪፖርት አስፈላጊ ነው እና ይህንንም ደግሞ የመንግስት በጣም ኃላፊነት አለበት። እንደገና ደጋግም የምናገረው ነው፣ የታሰሩት እስረኞች መፈታት አለባቸው። እነኚህ ሰዎች የሰብአዊ መብት ተሟጋቾች ናቸው፣ የፖለቲካ ድርጅቶች ኃላፊዎች ናቸው፣ ሌሎችም ጋዜጠኞችም። እነኚህ ሁሉ ካለምንም ቅድመ ሁኔታ በመጀመሪያ ደረጃ መፈታት አለባቸው። የሀገር ሽማግሌዎች፣ የሃይማኖት መሪዎች በዚህ ጉዳይ ላይ መናገር አለባቸው። ኢትዮጵያ የሰላም ሀገር እንድትሆን፣ ሰላም ማለት ጦርነት ማቆም ብቻ አይደለም። ሰላም ማለት ከረሀብ ሰውን ማውጣት፣ ከችግር ሰውን ማውጣት፣ ከድህነት ሰውን ማውጣት፣ እንዲሁም ደግሞ በሰላም መኖር፣ በሰብአዊ መብት ተጠብቆ መኖር ማለት ነው። እነኚህን ነገሮች መንግስት ትልቅ ኃላፊነት አለበት። በጠቅላላ ኢትዮጵያውያኖች እኔ አገራቸው ተመልሳችሁ አሁኑ ግቡ ወይም አትግቡ ለማለት ሳይሆን፣ ነገር ግን መብታቸው እንዲጠበቅላቸው ይሄንን ነገር የሚሆንበትን ሁኔታ ከተፈጠረ እንደሚገቡት ምንም ጥርጥር የለኝም። ገብተው በሰላም አገራቸው ምን ሆነ የሚለው ስደት የሚወድ ሰው ማንም የለም።
ደመናው በላይ ባለው መንገድ በየብሱም በባህሩ ካንተሳው ካሳፍ ተጥፎ ኖርኩኝ ብሎ ሲመን በሰው አገር ቀረሙ። ደመናው በላይ ባለው መንገድ በየብሱም በባህሩ ካንተሳው ካሳፍ ተጥፎ ኖርኩኝ ብላ ስታል በሰው አገር ቀረሽ ሞታ ማን ወዶ ይርቃል ከናቱ ከአገሩ ባይሞላ ለተንጅ ስደትን መምረጡ ባይሆነ ለተንጅ ስደትን መምረጡ ተውስማ ከሰው አገር ስቃይ አድነ አንዳርገን አገራችን አፋ አድነ ሰው አድነ አድነ ከሰው አገር ኑሮ ሰብስበ አንዳርገን አገራችን አፋ
Jara admin ka hallo Yeah man hit shot the chicken even so አንድም እንዲያፍልኝ አንድም ለናቴ ነው። በቃ ጥሪ ዛሬ ሀገሬ፣ በቃ ጥሪ ዛሬ እናቴ።
ነው ስማት ነው ስማት ከሰው አገር ስታይ አድነ አንዳርገር አገራችን አካ አድነ ናቸው አድነ 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 ከሰው አገር ኑሮ ሰስበ
ፀሐይ መስክሪ አይተሻል በረሃውን ሳቋር ውሃ ጥሙን ስታክል ራቡንም ስሟክል
ታዲያ ለዚህ ሁሉ ስቃይ ታዲያ ለዚህ ሁሉ ፍዳ ማሳረጊያው ሞት
ክቡራትና ክቡራን አድማጮች በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የእሁድ ምሽት መስተዋት ፕሮግራም ይቀጥላል። በሜዲተራኒያን ባህር በኩል ወደ አውሮፓ ሲያቋርጡ በመንገድ ላይ ህይወታቸውን የሚያጡ ስደተኞችና ፍልሰተኞች ደህንነት አስመልክቶ የአውሮፓ ህብረት እንዲያስጠብቅ የሰብአዊ መብት ድርጅቶች ሲወተውቱ ቆይተዋል። ህብረቱ ያሳለፈውን ውሳኔ ሄኖክ ሰማግዜርና ሳሌም ሶሎሞን ዘግበውበታል።
የአውሮፓ ህብረት መሪዎች ከመሰብሰባቸው አንድ ቀን አስቀድሞ ባለ 10 ነጥብ የውይይት መስፈርቶች አውጥተዋል። ከነዚህም መካከል አንዱ በባህር ላይ ፈልጎ የማዳን አቅምን ማጠናከር የሚል ነው። በዚህም መሰረት ትሪተንና ፖሲዶን ለሚባሉት የባህር ፍለጋና ማዳን መርሃ ግብሮች ለሚቀጥሉት 2 ዓመታት በጀታቸው በእጥፍ እንዲያድግ ተጠይቋል። ሌላኛው ጉዳይ የህገ ወጥ የሰዎች አዘዋዋሪዎችን ንብረት በተለይ ጀልባዎችን በመቀማት ከጥቅም ውጭ እንዲሆኑ ማድረግ የሚል ነው። ይህንም ያብራሩት የአውሮፓ ምክር ቤት ፕሬዚዳንት ዶናልድ ተስክ ችግሩ የሚቆመው ለፍልሰት የተጋለጡ ሰዎች ወደ ጀልባ እንዳይሳፈሩ ማድረግ ሲቻል እንደሆነ አስረድተዋል። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን በጉባኤው በር ላይ ባደረጉት ንግግር ሕይወት ማዳን ላይ ሊሆን ይገባዋል ካሉ በኋላ ቀጥተኛ ንግግር ነበር ያደረጉት።
Now, of course, saving lives means rescuing these poor people, but it also means smashing the gangs and staying.
ሕይወትን ማዳን ማለት እነዚህን ድሆች መታደግ ነው። ከዚህም በተጨማሪ ወረበላ አዘዋዋሪዎችን መደቆስና እንዲሁም የአካባቢውን አገሮች እንዲረጋጉ ማድረግ ነው።
ጠቅላይ ሚኒስትር ካምረን ሀገራቸው በዚህ ረገድ የምታደርጋቸውን አስተዋጽኦዎች በዝርዝር አስረድተዋል።
What I'll be offering today is the Royal Navy flagship HMS Bulwark, also with 3 helicopters.
ዛሬ የማቀርበው የንጉሳዊ ባህር ኃይል እናት መርከብ HMS Bulwark 3 ሄሊኮፕተሮችና ድንበር አሳሽ መርከቦችን ነው።
HMS Bulwark እናት መርከብ 2 ሄሊኮፕተሮችን፣ 67 መኪናዎችን፣ 3 አውቶማቲክ መሳሪያዎችን፣ ከ400 በላይ ወታደሮችን የመጫን አቅም አላት። የአውሮፓ ህብረት ምክር ቤት ሊገፋበት የሚያስበው ሌላኛው አማራጭ ከድንበሩ ውጪ የስደተኞች መጠለያ ጣቢያ ማቋቋም ነው። ከዚያም በተጨማሪ የሱዳን፣ ማሊ፣ ቱኒዥያ፣ ኒጀር መንግስታት የድንበር ጥበቃቸውን እንዲያጠናክሩና ፍልሰተኞቹ ወደ ሜዲትራኒያን ከመድረሳቸው በፊት ገደብ እንዲያበጁ አቅማቸውን ያጠናክራል። በተለይ ገንዘብና ስልጠና የመስጠት ፍላጎት አለ።
የአውሮፓ ህብረት ያሳለፈውን ውሳኔና አሁንም በአውሮፓ ፓርላማ ብርቱ ሙግት እየተደረገበት ያለውን ይህን ጉዳይ በቅርበት የሚከታተሉት አባ ሙሴ ዘርአይ አውሮፓ ሰው ከሀገሩ ለሚሰደድበት ምክንያት መፍትሄ እንደመፈለግ እስካሁንም በስደት ያለውን እንደመቀበል ይብሱን እንዳትመጡብን ብላ አጥሯን አርዝማ የማጠር እንቅስቃሴ ነው የያዘችው በማለት ያማርራሉ። ወትሮም እንደሚያደርጉት ደግሞ ትግላቸውንና ሙግታቸውን ቀጥለዋል። ወጣቶችንም እባካችሁ ክቡር ህይወታችሁን ለአደጋ አጋልጣችሁ እየወጣችሁ ቤተሰቦቻችሁን ለመሪር ሀዘን አታጋልጡ በማለት ይመክራሉ አባ።
በዚህ ባለፈው ሳምንት ሁለት ሳምንት ያጋጠሙት በጣም አሰቃቂ የሆኑ የሞት ድርሰት የደረሰባቸው እነዛ ወደ 30 የሚሆኑ ኢትዮጵያውያንና ኤርትራውያን በአይሲስ የተገደሉ በጣም የሚያሳዝን በሃይማኖታቸው ምክንያት በስደት ጉዞ እያሉ የተሻለ ህይወት፣ የተሻለ ኑሮ፣ የተሻለ ነጭ ይኖረላን ብሎ በስንት ችግር ጉዟቸው እንትን በሚሉበት ጊዜ ይሄ እንደዚህ አይነት የሞት አደጋና የሞት ፍርድ ሲሰጣቸው በእነዚህ በአይሲስ ክርስቲያን በመሆናቸው ብቻ በጣም የሚያሳዝን እና ሞት ሆኖም ልትቀበለው በጣም የሚያስቸግር ነው። በዚህ አጋጣሚ ለሁሉ ቤተሰቦቻቸው፣ ወዳጃቸው ሁሉ እግዚአብሔር እንዲያጥናቸው፣ እግዚአብሔር እንዲደርስላቸው እመኛለሁ። ለእነሱ ደግሞ እግዚአብሔር በመንግስተ ሰማይ እንዲቀበላቸው፣ እዚህ ዓለም ያላገኙት እረፍት፣ እዚህ ዓለም ያላገኙት ደስታ በሰማይ እንዲያገኙት ይሄ ነው የምመኝላቸው። እንደዛም በባህር ወደ 800 የሚሆኑ አፍሪካ በዚህ ደግሞ ብዙ አበሻዎች እንደነበሩ ነው የሚነገረው ያለው። ገና በደንብ እንኳን ተጣርቶ ስማቸውና በደንብ ቁጥራቸው እንትን ባይጠራም ብዙ አበሾች እንደነበሩ በብዛት ኤርትራውያን፣ በዛም ወሰን ኢትዮጵያውያን፣ ከሌላዎች የተለያዩ ሀገሮች የአፍሪካ በተለዩ በምዕራብ አፍሪካ የመጡ ከዚህም ከሶማሊያ እንደነበሩ ነው የሚነገረው። ይህም በየአመቱ የሚደገም ህልቅት፣ በየአመቱ የሚደገም የሞት አደጋ ነው። ሜዲተራኒያን ባህር የስንት ሺ የስንት አስር ሺ መቃብር ሆነዋል።
ልክ ነው።
ይህም በጣም የሚያሳዝን ነው። ምን ያህል ሰው መሞት አለበት? ኤሮፓ ሀገሮች፣ አፍሪካን ሀገሮች ተባብሮ መፍትሄ እንዲያገኙበት ለዚህ ችግር ምን ያህል ሰው መሞት አለበት ነው። እና ይሄ ነው በዚህ ባለፈው ሁለት ሶስት ቀንም ስትራስቡርግ የኤሮፓ ፓርላማ ሄጄ እንደ ጥያቄ ያቀረብኩት ይሄ ነው። ምን ያህል ሰው መሞት አለበት ነው። እና ኤሮፓ ስለ ሜዲተራኒያን በደንብ ስራው በደንብ ይዛ መፍትሄ እንዲገኝበት ለዚህ ሰዎች በህጋዊ መንገድ መጥቶ ጥገኝነት እንዲጠይቁ የሚገባቸው የሚያስፈልጋቸው እንክብካቤና የሚያስፈልጋቸው ጥገኝነት እንዲያገኙ ይደረግ መቼ ነው ብለን። ስለዚህ ነው ለእነዚህ ቤተሰቦችም ይህ ሁሉ በባህር የሞቱት በዚህ አመት ከአንድ ሺ 600 በላይ ሰው ነው በዚህ አመት ብቻ። ለዛም የታወቁት ነው እንጂ ስንት ሳይታወቁ ወሬያቸው ሳይነገርላቸው መሞታቸውም ሳይታወቅ በባህር የቀሩ፣ በሰሃራ የቀሩ፣ እዛ በከተማም ባለፈው ሲነግሩኝ ነበር። በከተማም ከአንድ ቦታ ወደ አንድ ቦታ እየሄዱ ያሉ በተለያዩ ግሩፕ እነዚህ ተቀናቃኞች ውጊያ ተከስተው መንገድ ላይ የሞቱ አበሾች ነበሩ። ቁጥራቸው በየጊዜው የሚነግርላቸው የሌለ ስንት ሞቶ የሚቀሩ፣ በእስር ቤቶች የሚሞቱ፣ በመኪና አደጋ የሚሞቱ በየጊዜው አለ። ግን ማንም ምን ያህል እንደሆኑ አያውቅም። እነዚህ ፋሚሊ ቤተሰባቸው ገና የት ይሆናል ልጄ፣ የት ይሆናለች ልጄ እያሉ ገና ወሬ የሚጠብቁ ጠፋብኝ፣ የልጄ ወሬ፣ ወንድሜ፣ የእህቴ ወሬ ጠፋብኝ ብለው እያለቀሱ የሚኖሩ ስንት ስድራ ቤቶች አሉ።
ይሄንን የበግፍ የተጨፈጨፉትን ኢትዮጵያውያን ከዛ በኋላ ደግሞ በመቶዎች የተቆጠሩ ያለቁበት የባህር ራቶ ነው የቀሩበት ዜና አውሮፓውያንም ነገሩን ትኩረት እንዲሰጡት አድርጎ ነው የሰነበተው።
ትኩረት ያደረጉበት ይመስላል። በ2013ም ያም ያ ሁሉ በባህር የሞቱት አበሾች በተለይ ኤርትራውያን ከ300 በላይ ወደ 400 የሚጠጉ በባህር ሲሞቱ አውሮፓ በሙሉ ይሄን ያህል ህልቂት እንደገና እንዳይደገም ስንት ባለስልጣናት መጥተው ወደ ላምፔዱዛ አልቅሶ ምን ብለው ስንት ተናግረው ሄዱ። ግን በአመቱ 2014 ወደ 3600 ሰው ሞተ። ምን አደረጉ? ምንም። ነው 2015ም እንዳልኩት ወደ 1600 ከዛ በላይ ቁጥር ሞተዋል እየተባለ ነው። ምን አደረጉ? አሁን ያው እነዚህ 800 ሰዎች ሞቱ እንደተባለ ልክ እንደ 2013 የተደረገው በፓርላማ ተነጋገሩበት ምን አሉበት አሁን የሆነ ፕሮፖዛል በፓርላማው አቀረቡ። እዛ ፓርላማ ስትራስቡርግ የነበርኩበትም የሆነ ሪሶሉሽን አቀርበዋል። ግን ተግባር ላይ ካልዋለ እውነቱ ለነዚህ ስደት ያሉ ውጥደኞች የሚጠይቁ ያሉ ከውጊያና ከየተለያየ ናጽነት አጥተው ወይ ፍትህ አጥተውም ሸሽቶ ከሀገራቸው የወጡ ለነሱ እርዳታ የሚደረግበትና ህጋዊ መንገድ የሚያገኙበት የሆነ መፍትሄ ካልተደረገ መናገር ብቻ በፓርላማ የአንድ ደቂቃ ጸጥታና ምናምን አድርገህ ጥሩ ጥሩ ቃላት ተናግረህ ወደፊት መሄድ ምንም ትርጉም የለው።
ጭራሽ እንደውም ብዙዎች አስተያየት እንደሚሰጡበት እርስ በርሳቸው የአውሮፓ ሀገሮች አንተ ይሄን ያህል ተቀበል እኛ ዜጎቻችንም ህዝቡም አይፈልግም መቀበልም የለብንም ሌሎች ጽንፈኞች አብረው ይገቡብናል የሚለው ጭቅጭቅ ሆኗል አሁን የጋለው።
አዎ ይሄም ግዴታ እስካሁን እያንዳንዱ ሀገር ይሄን ያህል ቁጥር ጥገኝነት የሚጠይቁ መቀበል አለበት ለግዴታ የሚል ህግ የላቸውም። ቮሎንታሪ ሆኖ እኔ ይሄን ያህል ሰው እቀበላለሁ ካለ ይቀበላል፣ ካልሆነ አልቀበልም ካለ። አሁን ባለፈው በኤሮፒያን ካውንስል በብሩክሰል የተደረገ ስብሰባ የሀገሮች መሪ የአውሮፓ ተሰባስቦ እዛ ላይ በእንግሊዝ ሀገር መሪ ካሜሮን በይፋ ብለዋል እኛ አንድ ርስ ጥገኛ የሚጠይቅ አንቀበልም ብለዋል።
በሌላ ነገር ነው ምን
በሌላ በኩል አዎ በሌላ እርዳታ እናደርጋለን እንጂ አንድ እንኳን አንቀበልም አለ። ምን ማለት ነው? የታዲያ የት ነው ያ ሶሊዳሪቲ? የአውሮፓ ዩኒየን እርስ በራሳቸው ሶሊዳሪቲ እንዲኖራቸውና ለነዚህ በባህር የሚመጡ ያሉ ጥገኛ የሚጠይቁ ያሉ በሙሉ ተከፋፍለን በተለያዩ አገሮች የሚያስፈልጋቸው እንክብካቤና የጥገኝነት እድል እንዲሰጣቸው ማድረግ አለብን እየተባለ እንደ አንድ ከዚህ ከ28 ሀገሮች እኔ አልቀበልም ካለ ታዲያ
ጣሊያን ደግሞ የሚመጣውን ስደተኛ አብረን እናስተናግድ እንጂ ብቻዬን አልችልም ብላለች
እኮ። እሱ ነው ለምን ወደ አምና 170,000 ሰው በባህር ገባ። በባህር የመጡ ብቻ
በጣሊያን በኩል
አሁን በዚህ በጣሊያን የገቡ ማለት ነው። አሁን በስብሰባው ላይ ይሄ የተባለው ደግሞ ለኢመርጀንሲ ጊዜ ሪሎኬሽን
ወደ የሀገሩ ወስዶ የማስፈሩ ጉዳይ።
አዎ ከአንድ ሀገር ወደ አንድ ሀገር እንዲሄዱ በይበልጥ እንዲብራራ ከነጥቦቹ አንዱ እዚህ ከአስር ያቆሙትም አውሮፓ ወደ ሊቢያ እነዚህ ስደተኞች ወደ ሊቢያ እንኳን እንዳይገቡ ከሊቢያ ጎረቤት ሀገሮች በሙሉ ስምምነት እንዲያደርጉና ሰው ገና በሱዳን ያለ ወይ በኒጀር ወይ በቻድ ወይ በተለያየ ወደ ሊቢያ የሚገቡበት መንገዶች ሁሉ ይሄ እንዲዘጋ ይሄ ጥረት እንድናረግ ብሎም እንደ ነጥብ ይዞታል። ስለዚህ ችግራችን ወደ አውሮፓ ከመጣን ብቻ ነው የሚፈታ የሚል ሐሳብ ይሄ በእኛ በአፍሪካ ህዝብ መጥፋት አለበት። ዋናው እኔ የምለው አፍሪካኖች በአፍሪካ ውስጥ ችግራቸው ራሳቸው የመፍታት ጥረት ማድረግ አለባቸው። ወደ አውሮፓ ለአውሮፓ ሁሌ እርዱን እያልን ለማኝ ሆነን ልንኖር አንችልም። ስለዚህ ህዝቡ የኢትዮጵያም የኤርትራም የሶማሊ የሱዳን የተለያዩ ሌሎች እንደኛ ችግር ያለቸው ሰዎች ለሀገራቸው ለአፍሪካን ዩኒየን ልክ እንደ አሁን እኛ ለአውሮፓን ዩኒየን እዚህ ሆነን የምንናገረው ያለው ህዝቡ በአፍሪካ ያለው ደግሞ ለአፍሪካን ዩኒየን እናንተ ምን እያደረጋችሁ ነው? ህዝባችን በየመንገዱ በየባህር እያለቀ ነው፣ እንደዚህም እየተገደለ ነው። ያለን ችግር ሀገራችን ትተን እንድንወጣ የሚያስገድዱን ያሉ ችግሮች መፍትሄ እንዲያገኙ አፍሪካን ዩኒየን ምን እየሰራ ነው? ምን እያደረገ ነው? ይሄ ዋናው ጥያቄ ማድረግ ያለብን ለአፍሪካ መሪዎች ነው። በዚህ አጋጣሚ ደግሜ ለሁሉ የኢትዮጵያ ህዝብ፣ የኤርትራ ህዝብ፣ ሌሎች ሀገሮችም በዚህ ሳምንት በሞት አደጋ በባህር የሞቱትም በዚህ በአይሲስ የተገደሉትም ያዘኑ ወገኖቻችን ደግሜ እግዚአብሔር ያጽናችሁ እላለሁ። ሌሎችም መንገድ ላይ ያሉ ወጣቶች ገና ለመውጣት የሚያስቡ ደግሞ ይኸው ሁሉ ችግር እያዩ እየሰሙ ህይወታቸው ህይወት እግዚአብሔር የሰጠን ትልቅ ስጦታ ነው። ዝም ብለን ለጊዜው ያለው ጊዜያዊ ችግር ለመፍታት ብለን ህይወታችን ማጣት ተመልሶ ልታገኘው ማትችል ለፋሚሊው ለሁሉ የማይወጣ ሀዘን ትተህ መሄድ ይሄ በቀላሉ እንትን መሆን የለበት ያለበት አይደለም። ስለዚህ አስቡበት።
እግዚአብሔር ይስጥልን። ሁሌ የሚያደርጉት ተማጽኖ ነው አባ። በጣም አመሰግናለሁ። ደህና አይደሩ።
እሺ፣ ደህና አደሩ። እግዚአብሔር ይስጥልን።
አድማጮች፣ ለምሽቱ የያዝናቸው ዝግጅቶች በዚሁ ይጠናቀቃሉ። አስተያየቶቻችሁን ላኩልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ላኩልን።
ከማጠቃለያ ዜና በኋላ እንሰናበታለን።
ፍቅችን አሁን የማረሳት ሰፈር የትም ብህር አረሳሽም ከሀገሩ ኑሮ ባይደላኝ አልቀዳሽም ከምንም በላይ ፍቅርሽን በልጣል አደንቀሻለሁ ኡለ ለሁሉም ይታያል
ዓለም 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 ደስታ ተፋ ከዚች ዓለም አወይ ናቴ ዓለም የጭንቀት ያዘን
አመልኳለሁ እግዘርን ጠዋትና ማታ ቆራለሁ ባገርን ገዘብን ባታ ምናትነው ከአገሩ ራፕ ሲከታን ፍቅራታን እንጂ ገንዘብ ሲገዛን አይመሰለኝም ወንጀል መፈቃቀር ያለፈውን እርሳ አዲስ ኑሮ ጀምር
ዓለም 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 ደስታ ተፋ ከዚች ዓለም
ሩቡሽ ልጆችሽ ያሉትን ጃማይካ አዲስ ኑሮ ለማየት በጉጉት ስንጠብቅን ምንም አላየንም ያለ ጥቆች መተን የሰማይ ፈጣሪ ባክ አዳነ ሌሊቱ አነጋ አለ እንድና በራን ስቀን
ወሽነ ሚንኪና ለሀዲ ቤትነ መካን ሊጊነ ኢስም ጎዊዜ ሱዳነ ወሽነ ፎቅዋ ሀስለጊነ ሶት ሊጊነ ናስ መሩፊን ሂነ ሸማሽ ባቢላን ባህሪ ግንቦቁ
አድማጮች፣ አሁን የማጠቃለያዎቹን አሰማለሁ። በኔፓል እጅግ ከፍተኛ ውድመትና እልቂት ያስከተለው የመሬት ርዕደት ከደረሰ በርካታ ቀናት በኋላ አሁንም የ101 ዓመቱን አረጋዊ ጨምሮ ከፍርስራሹ ስር የተቀበሩ ሰዎችን በሕይወት ማውጣታቸውን ባለስልጣናት አስታወቁ። ፖሊስ በዛሬው ዕለት አክሎ እንዳመለከተው የ101 ዓመቱን አረጋዊ ከተቆረለባቸው ፍርስራሽ በሕይወት ያወጡት ከዋና ከተማይቱ ካትማንዱ ሰሜን ምዕራብ 80 ኪሎ ሜትሮች ርቆ ከሚገኝ በአደጋው ከፈራረሰ አንድ ስፍራ ነው። የዩናይት ስቴትሷ የቦልቲሞር ከተማ ተጥሎባት የነበረው የሰዓት እላፊ ገደብ መነሳቱን የከተማይቱ ከንቲባ ስቴፈኒ ራውሊንግስ ብሌክ አስታወቁ። በቅርቡ በፖሊሶች እጅ ሳለ ሕይወቱ ያለፈውን የጥቁር አሜሪካዊ ወጣት ፍሬዲ ግሪን አሟሟት በመቃወም የተካሄዱትን ተቃውሞ እንቅስቃሴዎች ተከትሎ በተቀሰቀሰው ብጥብጥ በከተማይቱ የደረሰው የንብረት ውድመት ሳቢያ ተጥሎ የነበረው የሰዓት እላፊ ገደብ የተነሳው በብዙ ሺዎች የሚቆጠሩ የቀዋሚ ሰልፈኞች ለሁለተኛ ሳምንት ለሌላ የተቃውሞ ሰልፍ እየተዘጋጁ ባሉበት ወቅት ነው። ባለፉት ሁለት ቀናት 10 ስደተኞች የተሳፈሩባቸው ጀልባዎች ከሊቢያ የባህር ወደብ ወጣ ብላ በሜዲትራኒያን ባህር ላይ በመቅዘፍ ላይ ሳሉ በማዕበል ተመተው በሰጠሙበት ወቅት መሞታቸው ተገለጠ። በሌላ ዜና ወደ ደቡባዊ አውሮፓ ለማስገባት በተያዘ ውጥን ህገወጥ አስተላላፊዎች ለአደጋ ያጋለጧቸውን ቁጥራቸው ከ4100 በላይ የሚደርሱ ሰዎችን በሕይወት መታደጋቸውን የጣሊያን የባህር ጠባቂዎችና የአደጋ ጊዜ ሠራተኞች አረጋገጡ። ቁጥራቸው የበዛው አደጋ የተረፉ ሰዎች የደቡባዊ ጣሊያኗ ደሴት ላምፔዱሳን ጨምሮ ሲሲሊና ካሌብሪያን ወደመሳሰሉ የተለያዩ የጣሊያን ወደቦች እንደሚጓጓዝም ተገልጧል። በሳውዲ መንግስት የተመራው የጥምረት ኃይል በየመን በሁቲ አማጽያን ላይ ባካሄደው የአየር ድብደባ ከዩናይት ስቴትስ ያገኘውንና በሕግ የተከለከሉትን የክላስተር ቦምቦች ተጠቅሟል ሲል አንድ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ከሰሰ። ሂዩማን ራይትስ ዋች በዛሬው ዕለት ይፋ ባደረገው ዘገባው የክላስተር ቦምብ በሲቪሎች ላይ ዘላቂ አደጋን ያስከትላል ሲል ገልጧል። እንደ አውሮፓውያን የዘመን አቆጣጠር ከ1993 ዓ.ም አንስቶ የሰው ልጆችን መሠረታዊ የፕሬስ ነጻነት መርሆች መረጋገጥ ለማገዝ ታልሞ በተባበሩት መንግስታት የተመሠረተው ዓመታዊ የፕሬስ ነጻነት ቀን ዛሬ ታስቦ አለ። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ እለቱን አስመልክቶ በሰጡት አስተያየት ለዲሞክራሲ መረጋገጥ ወሳኝ ነው ብለውታል። የተባበሩት መንግስታት የዓለም የፕሬስ ቀን በዓለም ዙሪያ በርካታ ሀገሮች የፕሬስ ህትመቶችን ሳንሱር በማድረግ ቅጣት በመበየን ህትመቶችን በማዕቀብና አንዳንዴም ጨርሶ በመዝጋት ጋዜጠኞችና አዘጋጆችን አሳታሚዎችን በማዋከብ በጥቃት በማሰርና በግድያ ጭምር በፕሬስ ላይ ስለሚፈጸሙ የመብት ጥሰቶች ዜጎች ግንዛቤ እንዲያገኙ የሚደረግበትም ዕለት ነው። ዕለቱ ከሚታሰብበት ሁለት ቀናት አስቀድሞ ፕሬዚዳንት ኦባማ ባለፈው አርብ 3 በዩናይት ስቴትስ በስደት ላይ ያሉ ጋዜጠኞችን በዋይት ሀውስ ጋብዘው አነጋግረዋል። አድማጮች፣ የማጠቃለያዎቹ እነኙ ነበሩ።
የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ።
ነገ ሰኞ በመደበኛው ፕሮግራም በ3 ሰዓት፣ ቀደም በሚለው ደግሞ በ1 ሰዓት እስከምንገናኝ ያስተናገድናችሁ ቆንጂት ታዬና
ሄኖክ ሰማእግዜር ከዝግጅታችንን ከመራልን ከደስታ ላይ መኮንን ጋር በመሆን ነው። ሰላም፣
ደህና ደሩ፣
ደህና ደሩ።
This program has come to you from the Voice of America, Washington.